ሰላም ጤና ስጥልኝ። የሮብ ምሽት የጋቢና ቤ የጥቅምት 10/2014 መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ከ66 ፋይን ከዘትና ብዙሕ መዓልቲ 3 ሰሙን ልባል ወፅን ዓይነና ይበረኻ ይነቕኒና ኣሕና ሓድግ ነገር ኸልና
በውጊያ ምክንያት ከአንድ ቦታ ወደ ሌላ ቦታ እየተፈናቀልን 3 ሳምንትም ያህል ከቤታችን ወጥተን ቆይተን ነበር።
በትግራይ ክልል ውስጥ በጣባሉ የጤና ተቋማት ውስጥ በረሃብና የመድኃኒት እጥረት ምክንያት ዜጎች ህይወታቸው እያለፈ መሆኑን የክልሉ የጤና ቢሮ አስታውቋል። በዚህ ዙሪያ ዘገባ አለን። በሌላ ወጣት ተኮር ርዕስ ደግሞ
አንድ ለምሳሌ አንድ ቪዲዮ ሰርተን ነበር ቅርብ ጊዜ ስላንግን ማስተማር የሚል በጣም ብዙ ቪዲዮ እንደውም በጣም ብዙ ሰዎች ወደው እያዩት ነው። አሁን በጣም እየታየ ያለ ቪዲዮ ነው።
ይማሩ የተሰኘ በዩቲዩብ ላይ ኢትዮጵያውያንን እንግሊዘኛ ቋንቋ የሚያስተምር የዩቲዩብ ገጽ መስራቾች መካከል አንዷን ነበር የሰማነው። እንግዶች አድርገናቸዋል። ሌሎች ጥበብ ተኮር ዘገባዎችም ይኖሩናል። አብራችሁ እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በቅንብሩ፣ ስመኝሽ የቆየ በዜናዎቹ ነው። አሁን ከዜናዎቹ ጋር ትቆዩ ዘንድ እጋብዛለሁ።
አመሰግናለሁ ኤደን። እንደ አውሮፓውያን አቆጣጠር ከ2015 መጋቢት ጀምሮ በየመን በሳውዲ አረቢያ በሚደገፈው መንግስትና በኢራን በሚታገዙት የሁቲ አማጽያን መካከል ሲካሄድ በቆየው ግጭት 10000 ህጻናት ህይወታቸውን አጥተዋል ወይም ለአካል ጉዳት ተጋልጠዋል ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ዩኒሴፍ አሳፋሪ ምዕራፍ ሲል የጠራው ጦርነት በየመን ከተቀሰቀሰ ጊዜ አንስቶ ህጻናት በየቀኑ ህይወታቸውን ተዋል ወይም ለአካል ጉዳት ተዳርገዋል። የዩኒሴፍ ቃል አቀባይ የሆኑት ጄምስ ኤልደር የተጠቀሰው ቁጥር በተባበሩት መንግስታት ድርጅት ተጣርተው የተመዘገቡትን ብቻ እንደሚያጠቃልል የተናገሩ ሲሆን ከዚህ በላይ የሆኑ ህጻናት ሞትና ጉዳት እንዲሁ ሳይመዘገብ እንደሚቀርም አስረድተዋል። በተጨማሪም ከዚህ ቁጥር የበለጡ ህጻናት በቀጥታ በግጭቱም ባይሆን በተዘዋዋሪ ሊድኑ በሚችሉ በሽታዎች እንደሚሞቱ ቃል አቀባዩ ተናግረዋል። እሳቸው እንደሚሉት በየመን የሚገኙ ህጻናት እንደ ኮሌራና ኩፍኝ በመሳሰሉ በሽታዎች እንዲሁም በምግብ እጥረትና በረሃብ እየታመሙና ህይወታቸውን እያጡ ነው። ዩናይትድ ስቴትስ በአለም ያሸባሪዎች መዝገብ ላይ ስማቸውን ያሰፈረችው የታሊባን ተጠባባቂ የሀገር ውስጥ ጉዳይ ሚኒስትር በአፍጋኒስታን የነበሩ የዩናይትድ ስቴትስና አጋሮቿን ወታደሮች የገደሉ አጥፍቶ ጠፊዎችን የሚዘክር ስነ ስርዓት በካቡል አካሂደዋል። ያሉበትን ለጠቆመና እንዲታሰሩ ለተባበረ የ10 ሚሊዮን ዶላር ሽልማት ቃል ተገብቶላቸው የነበሩት ሲራጁዲኒ ሀቃኒ በአፍጋን ዋና ከተማ በሚገኘው እጅግ ማራ ሆቴል ውስጥ ሰኞ ለት ባካሄዱ ስርዓት ላይ ያንዳንዶቹን አጥቂዎች በተሰቦች አግኝተው እንዳነጋገሩ የሚኒስትር መስሪያ ቤቱ ቃል አቀባይ ቃሪ ሳኢድ ኮስቲ ተናግረዋል። ኮስቲ በትዊተር ገጻቸው ላይ ሀቃኒ ሲጸልዩና የሟች አጥፍቶ ጠፊዎች በተሰቦችን ሲያቅፉ የሚያሳይ ምስል ያጋሩ ሲሆን ሚኒስትሩ አጥፍቶ ጠፊዎችን የእስልምናና የሀገሪቱ ጀግኖች ሲሉ እንዳሞካሽዋቸው ተናግረዋል። ሀቃኒ ታሊባን ስልጣን ከያዘ ወዲህ ጀምሮ ላለፉት አመታት ለህዝብ ሳይታዩ ቆይተዋል። ወደ ኮቪድ ወሬዎች ስናልፍ የደቡብ አፍሪካ የመድኃኒት ተቆጣጣሪ መስሪያ ቤት ስፑትኒክ ቪ የተባለው በሩሲያ የተሰራ የኮቪድ ክትባት ለአጣዳፊ ጥቅም እንዲውል አልፈቅድም ማለቱን አስታውቋል። ክትባቱ ወንዶችን ለኤችአይቪ ቫይረስ የመጋለጣቸውን አደጋ ከፍ ያደርጋል የሚል ስጋት እንዳለው ያስታወቀው የሩሲያውን ክትባት የመሳሰሉት በለዘቡ አዴኖ ቫይረስ የሚባሉ ቫይረሶች የተሰሩ መሆናቸውን የሚገልጹ የቀደሙ ጥናቶችን የደቡብ አፍሪካው የመድኃኒት ተቆጣጣሪ ለደረሰበት ውሳኔ በመክንያትነት ጠቅሷል። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲ እነዚህን አዴኖ ቫይረሶች ትኩሳት፣ የሳምባ ምችና የጉሮሮ ህመም የመሳሰሉት የሚያስከትሉ የተለመዱ ቫይረሶች ብሎ እንደሚገልጻቸው የደቡብ አፍሪካው የመድኃኒት ተቆጣጣሪ ድርጅት ጠቅሷል። ስፑትኒክ ቪ የኮቪድ ክትባትን የሰራው የሩሲያው ጋማላያ ማዕከል ደቡብ አፍሪካ ያሰማቸውን ስጋት ሙሉ በሙሉ መሰረተ ቢስ ሲል አጣጥሎታል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA አሜሪካውያን በፊት ከወሰዱት የኮቪድ-19 ክትባት የተለየ ማጠናከሪያ ክትባት መከተብ እንዲችሉ ሊፈቅድ መሆኑ ተጠቁሟል። የፌደራሉ መንግስት የመድኃኒት መቆጣጠሪያ መስሪያ ቤት ለሞደርናና ለጆንሰን ኤንድ ጆንሰን የኮቪድ ክትባቶች የማጠናከሪያ ክትባት ከዛሬ ጀምሮ በይፋ ፍቃድ ይሰጣል። በዚያው መግለጫ ላይ የተለያዩ ክትባቶች በማጠናከሪያነት እንዲሰጡ ይፈቀዳል ተብሎም ይጠበቃል። በፋይዘር የተሰራውና በሁለት ጊዜ የሚሰጠውን ክትባት ማጠናከሪያ የተወሰኑ ሰዎች የመጀመሪያውን ካጠናቀቁ ከስድስት ወር በኋላ እንዲከተቡት የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ፍቃድ መስጠት ይታወሳል። ይህም እድሜያቸው ከ65 በላይ ለሆኑ በአረጋውያን እንክብካቤ ማዕከል ለሚኖሩ እንዲሁም መምህራንና የጤና ሰራተኞች ለመሳሰሉ የሥራ ሁኔታቸው ለቫይረሱ ሊያጋልጣቸው የሚችሉ ሰዎችና የቀደሙ የጤና ችግሮች ያሏቸው ሰዎችን ይጨምራል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ አይደል ልመልሳችሁ።
እንሽቆየን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ የሮብ ምሽት ፕሮግራማችን ይቀጥላል። አሁን ለምሽቱ አብይ ወዳደረግነው ርዕስ እንሻገር። በትግራይ ክልል በሚገኙ የጤና ተቋማት ውስጥ ሰዎች በረሃብ ምክንያት ህይወታቸውን እያጡ መሆኑን የክልሉ የጤና ቢሮ አስታወቀ። አብዛኞቹ ተቋማትን በመፍረሳቸው የተነሳም ታካሚዎች በቂ አገልግሎት እንደማያገኙና በመድኃኒት እጥረት ምክንያትም ዜጎች ህይወታቸው እያለፈ መሆኑን የጤና ባለሙያዎች ባለፈው ቅዳሜ ዕለት በከተማው ሰልፍ በማድረግ አስታውቀዋል። በዚያ የሚገኙ ዘጋቢያችን ሙልጌታ አጽብሃ በጉዳዩ ዙሪያ ዝርዝር አለው።
ወይዘሮ ምህረት ገብረ ይባላሉ። ወይዘሮ ምህረት በትግራይ ምስራቃዊ ዞን ጽራ ወንበር ተወርዳ ቄሃን በተባለ ቀበሌ ነዋሪ ናቸው። በአካባቢያቸው በነበሩ ውጊያዎች ከቤታቸው ወጥተው ለሶስት ሳምንታት ያህል በዱር ገደል ከልጆቻቸው ጋር ማሳለፋቸውን የሚናገሩት በዚህም ህፃናት ልጆቻቸውን በቂ ምግብ ባለማግኘታቸው አንዷ ልጃቸው መታመሟ ነው የሚገልጹት።
ከስድስት ወር ከዘጠና ብዙሕ ማለት ሰለስተ ሰሙን ልባል ወጽኛ እና ነገርኸይ ነቅኒና እና ሐድ ነጅር ሄድና
በውጊያ ምክንያት ከአንድ ቦታ ወደ ሌላ ቦታ እየተፈናቀልን ሶስት ሳምንትም ያህል ከቤታችን ወጥተን ቆይተን ነበር። እኛ ቤታችን ትተን በወጣንበት ጊዜ ቤታችን ወታደሮቹ መኖሪያ ያደረጉት ንብረት ለመዝረፍ ይሁን አንዳንድ ነገር ለመፈተሽ ብለው ከፍተው ቤቱ ስለተውት የቀረውም እህል ባህያና በቅሎ ተበልቷል። እህል ቤት ውስጥ አላገኘንም ነው ያሉት። የእርዳታ ህል እንዳላገኙ ነው የሚገልጹት። ወይዘሮ ምህረት በአካባቢያቸው ለግብርና የሚጠቀምባቸው ከብቶች በወታደሮች በኃይል ተወስደው ታርደዋል በማለት ገልጸዋል። በአሁን ጊዜ በምግብ እጥረት ምክንያት የታመመችው ልጃቸው መቅደስ ለማሳከም በመቀለ አይደር ሪፈራል ሆስፒታል ነው የሚገኙት። ወይዘሮ ምህረት የታመመችው ልጃቸው በአካባቢያቸው በሚገኙ ጤና ተቋማት በመውደማቸው በአቅራቢያቸው ማሳከም አለመቻላቸውም ተናግረዋል።
ሽለስ ምን ይሄና ከዚህ ወደፈይ ብሐመት ነኸዚ ለቁላ አስደጃ
ባንክ የለም ትንሽ የቆጠብነው ብርም ማን ይስጠን። አሁን ልጄ ስትታመም ለህክምና ወደ አጉላ ወሰድኳት። በዛ ምንም ነገር የለም የተሻለ ብለው ወደ ወቅሮ ላኩኝ። እዛ መድሃኒ ስለሌለ ወደ አይደር ሆስፒታል መጥቻለሁ ነው ያሉት። በአይደር ሪፈራል ሆስፒታል በምግብ እጥረት ምክንያት ታመው የሚገቡ ህፃናት ብዛት እየጨመረ መሆኑ ነው በሆስፒታሉ የህፃናት ሐኪም ዶክተር ኤልያስ ከድር የሚናገሩት።
በሆስፒታላችን ውስጥ ከበፊቱ በበለጠ ቁጥር የምግብ እጥረት ታካሚዎች እየበዙ ይገኛሉ። እንደሚታወቀው በውጊያው ምክንያት ልጆቹ የሚያስፈልጋቸው ምግብ ያገኙ አይደለም። እናቶችም ሊያቀርቡ አልቻሉ። በተጨማሪ ደግሞ በዚህ ምክንያት ለህመም በቀላሉ እየተጋለጡን ያሉት መድኃኒት ደግሞ እንደልብ አይገኝም እና ችግሩ በጣም የከፋ ነው ማለት ነው።
የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ሬ ኢሳያስ በአሁኑ ጊዜ በትግራይ ያጋጠመው ረሃብ በዓለም አቀፍ ደረጃ በጣም አስቸኳይ እርዳታ የሚያስፈልገው ነው ብለዋል። በአሁኑ ጊዜ በክልሉ አገልግሎት እየሰጡ ወዳሉ የጤና ተቋማት በብዛት በምግብ እጥረት ምክንያት የሚታመሙ ህፃናት እየገቡ መሆናቸውና የሰው ህይወትም እያለፈ ነው ሲሉ ገልጸዋል።
ትግራይ ውስጥ ብዙ እናቶች ብዙ ህፃናቶች በረሃብና ከረሃብ ጋር በተገናኘ ያሉት ተጓዳኝ በሽታዎች እየሞቱ ነው የሚገኙት። በቀን ትግራይ ውስጥ ካሉ ጤና ተቋማት በጣም በተቆራረጠና ሙልነት በሌለው በሚመጣው ሪፖርት ፓስተር የሚቆጠሩ ወገኖቻችን እየሞቱና ለሌላ ተጓዳኝ በሽታ እየሳደረ ያደረጉ ነው ያሉት። ይህንን ከጤና ተቋማት አቅም የባከም አቅምም ስናይ ባለፈው 3 ወራት ባለው መዘጋት እነዚህ በሽታዎች ለማከም የሚያስችሉ መሰረታዊ የሚባሉ መድኃኒቶችም ኦልሞስት የሉ ማለት ይቻላል።
በሌላ በኩል ቅዳሜ ጥቅምት 6 2014 ዓ.ም ምረት መቀለ በሚገኙ የተባበሩት መንግስታት ድርጅት መስሪያ ቤቶች አካባቢ በተደረገው የጤና ባለሙያዎች የተቃውሞ ሰልፍ ወደ ትግራይ የሚያስገቡ መንገዶች በመዘጋታቸው መድኃኒት የህክምና ቁሳቁስና ምግብ እየገባ አይደለም ብለዋል። በዚህም በትግራይ የእናቶችና ህፃናት ህይወት በሰው ሰራሽ ምክንያት እያለፈ ነው በማለት ገልጿል። ዶክተር ፋኑስ ገብሩ በመቀለ አይደር ሪፈራል ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በሆስፒታላቸው ታካሚዎች የሚያስፈልጋቸው መድኃኒትና ሌላ የህክምና ቁሳቁስ እያገኙ ባለመሆናቸው ለከፋ ችግር ተጋልጠዋል ብለዋል። በሰልፉ ያገኙት ሄለን ሃጎስ በበኩሏ በመቀለ የካቲት 11 ሆስፒታል የፋርማሲ ባለሙያ ነች። በሆስፒታሉ የሚታከሙ ሰዎች የሚፈልጉት መድኃኒት ያገኙ አይደለም ብላለች።
እስካሁን ያለን መድኃኒት ያለቀ ነው። ሞትም የተጋለጡ ነውና ያለንን ሁኔታ በጣም ማሽጋሪና መጥፎ እንደሆነ ካለመስጋት ብለን ደግሞ የተወሰነ አንድ መድኃኒት ያው አንድ መድኃኒት በሌላ መድኃኒት እየተካን ነው የምንቀጥለው ያለነው እንጂ ምንም እንደሌለ ነው እስካሁን።
ሀፍቶም ልበሎ የተባለ የጤና ባለሙያ በበኩሉም የጤና ባለሙያዎች ለአምስት ወራት ያህል ደሞዝ ሳይከፈላቸው ጭምር ህዝብ እያገለገሉ ነው ብሏል። በጦርነቱ ምክንያት የጤና ተቋማት ወድመውና ተዘርፈዋል ብሎ በሆነ ጊዜ እየሰሩ ያሉ ጥቂት ሆስፒታሎችም መንገድ በመዘጋቱ አስፈላጊ የህክምና ቁሳቁስና መድኃኒት እያገኙ አይደለም። ይህ እንዲፈታ ደግሞ ዓለም አቀፍ ማህበረሰብ ሊያግዝ ይገባል በማለት ገልጿል።
እናቶችና ህፃናት በመድኃኒት እጥረት ምክንያት እየሞቱ ነው፣ እየተጎዱ ነው፣ እየተጎሳቆሉ ነው። ዓለም ህዝብ ይህንን አይቶ ተረድቶ ቶሎ መፍትሄ እንዲሰጠን ነው እኛ የወጣንበት ዓላማ።
በተቃውሞ ሰልፉ 1000 የሚሆኑ የጤና ባለሙያዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ይቀጥላል። ዝግጅቶቻችንን በኢትዮሳት ሳተላይት ላይ ታገኛችኋላችሁ። እንዲሁም ደግሞ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ መከታተል ትችላላችሁ። ተከታዩ ዘገባ ደግሞ ከሁለት ወጣቶች ጋር ያስተዋውቀናል። ወጣቶቹ ይማሩ የተሰኘ የዩቲዩብ ገጽ ከፍተው እንግሊዝኛ ቋንቋን እያስተማሩ ይገኛሉ። ከወጣቶቹ ጋር ቆይታ ያደረገው ሀብታሙ ስዩም ነው። ወጣቶቹ ራሳቸውን በማስተዋወቅ ይጀምራሉ።
ስሜ አማኑኤል እስራኤል ይባላል። የይማሩ ክሬተር ነኝ።
እኔ በጸጋ ጌታቸው ባላለሁ ይማሩ ላይ አስተማሪ ነኝ።
መጀመሪያ ቪዲዮዎቹን ለመስራት ለመልቀቅ እንግሊዝኛ ለማስተማር ያነሳሳን በፊት ያው እኔ ፐርሰናሊ የምሰራው ትራንስሌሽን ላይ ነበር እና ብዙ ሰው ከውጭ ሀገር ወደዚህ ሲመጣ ይቸገራል እንግሊዝኛ ለመተርጉም እንግሊዝኛ ለመናገር። ከውጭ የሚመጡትም ይቸገራሉ፣ እዚህም ያሉ ሰዎች ይቸገራሉና ያንን ችግር ለመቅረፍ ተብሎ የተጀመረ ቻናል ነው።
ያው ቋንቋውን ስናስተምር ደግሞ ያም እንደ ሌሎች ትምህርት ቤቶች ግዴታው የግራመር ህጎችን በማስተምደድ አስጨናቂ በሆነ መንገድ ሳይሆን ሰዎች ዘና እያሉ መማር የሚችሉበትን አይነት በቃ አትሞስፌር ለመፍጠር እንሞክራለን። ከዛ ደግሞ የተማሩትን ነገር ደግሞ ወዲያው በዕለት ተዕለት ህይወታቸው መጠቀም የሚችሏቸውን ትምህርቶችን ለማስተማር እንሞክራለን።
አዎ፣ በጣም በሺ የሚቆጠሩ ኦልሞስት ወደ 160 ሺህ የሚሆን ሰብስክራይበር አለን እና በጣም ጥሩ ፊድባክ ነው ያለው። አንድም ቀን ኔጌቲቭ ኮሜንት አያጋጥምም። በጣም ፖዚቲቭ ምላሽ ነው ያለው ሁልጊዜ። ሰዎች እንደውም ሞር እንድንሰራ የሚያደርገን ኮሜንቶቹን ገብተን ስናይ በቃ በየዕለቱ በቃ ቪዲዮ እንድንለቅ ይገፋፉናል እና በጣም ፖዚቲቭ ምላሽ ነው ያለው ከሰው።
አና ያው ያስተዋልነው ምንድነው በጣም በቃ እንግሊዘኛ ቋንቋ በጣም ተፈላጊነት ያለው ዘርፍ እንደሆነ አይደል? ብዙ ሰዎች ለሰራም ቢሆን ለትምህርትም ቢሆን በጣም ያስፈልጋቸዋል። ግን ሀገሪቱ ውስጥ ያለው የማስተማሪያ መንገዶች ሰውን እየጠቀመው አይደለም እና ብዙዎች ዩኒቨርሲቲ ተመርቀናል ብለናል ግን በቃ አንችልም ወይ ደግሞ ስራ ላይ ነኝ ያለሁት ግን አንችልም እና በጣም ያስፈልገኛል የእናንተ ትምህርት የሚሉ ሰዎች አሉ። ውጪ ሆኖም ደግሞ በቃ በትምህርት ዓለም አልተማርኩኝም ባለመማሬ በቃ በጣም እየተጎዳ ወይ ነው እያሉ ብዙ ሰዎች አሉ። ብቻ ምን ያህል ለኛ ሰው ይሄ ትምህርት የዚህ ቋንቋ ትምህርት እንደሚያስፈልገው በቃ በጣም ያየ ነው ከደረሰን ምላሽ ያየ ነው ይሄንን በጣም ተፈላጊነት እንዳለ።
ትምህርቶችን በመታዘጋጅበት ጊዜ የፈተኗችሁ ወይም ያስቸግሯችሁ ሐሳቦች ነበር ወይ? በአማርኛ እንደዚህ ይባላል በእንግሊዘኛ ግን ለመግለጽ ከብዶን ነበር የምትሏቸው ወይንም ደግሞ ወደ አማርኛ ለመመለስም ሊሆን ይችላል?
አዎ፣ አንድ ለምሳሌ አንድ ቪዲዮ ሰርተን ነበር ቅርብ ጊዜ ስላንግን ማስተማር የሚል በጣም እሱ ቪዲዮ እንደውም በጣም ብዙ ሰዎች ወደውት እያዩት ነው። አሁንም በጣም እየታየ ያለ ቪዲዮ ነው። ግን ለዛ ቪዲዮኛ ሪሰርች እናደርግ አሜሪካን ስላንግ የሚለው ላይ በአሜሪካውያን በጣም ይጠቀሟቸው ቋንቋዎች ግን ልክ እኛ አምጥተን ያንን ማስተማር ስንፈልግ በእኛ ባህል በፍጹም የማይሆኑ ቃላት ነበሩ አይደለም? እና ይሄን ያው ሰዎቹ መስማታቸው አይቀርም ምን ማለት ነው ብለው መማር መፈለጋቸው አይቀርም ግን እኛ ይሄንን አናስተምርም ይከብዳል ብለን የተውናቸው እንትኖች ነበሩ አይደል? አሉ እንደዚህ አይነት በባህል ምክንያት የማይጣጣሙ ነገሮች የምዕራቡ ዓለም ሞር ፍሪ በመሆናቸው በብዙ ነገሮች ወደኛ ጋር ሲመጣ ወደም ትራንስሌት ማያደርጉ ነገሮች አሉ።
ቪዲዮዎቻችሁን ስመለከት በጥሩ ጥራት የተዘጋጁ ናቸው። እንቅስቃሴያችሁ ወጪ ያለው ይመስለኛል። ይህን አገልግሎት ለመስጠት የሚያግዛችሁን ድጋፍ ከየት ነው የምታገኙት?
ቪዲዮዎቻችን ላይ ምንም አንደራደርም። በጣም ጥራት ባለው መልኩ ነው ለማቅረብ የምንፈልገው ለተመልካቾቻችን። አንድ ሰው አንዱን ቪዲዮ አይቶ ባሪፍ አቀራረብ ከቀረበለት የሚቀጥለውን ቪዲዮ የማየት probability በጣም high ስለሆነ እኛም ያንን ለማድረግ በደንብ በጥራት ነው የምንሰራው። አዎ፣ እንዳልከውም ደግሞ በደንብ ወጪ አለው። በጣም ብዙ ወጪዎች አሉት ግን ያንን ወጪ በራሳችን ነው ከበርም እናደርገው። አሁን ላይ ግን ከዩቲዩብም የምናገኘው የተወሰነ ኢንካም አለ። ከሱም እያደረግን አቻችለን ነው እየሰራን ያለ ነው።
ይማሩ የተሰኘውን አውታር የበለጠ ለማሳደግ ምን አይነት እቅዶች አሏችሁ? የወደፊት ልማችሁስ ምንድነው?
ይማሩን ለማሳደግ የተለያዩ እንቅስቃሴዎችን ያደረግን ነው። ኦሬዲ የቀረጽናቸው ፕሮጀክቶች አሉ። እነሱንም ለማሳካት የተለያዩ እርምጃዎችን እየወሰድን ነው። ከነሱ መካከል አንደኛው ይማሩ ለልጆች የሚል ፕሮግራም ነው። ልጆች በቀላሉ ቋንቋን ቁጥርን ከለርን የተለያዩ ገና ሲጀምሩ ማወቅ ያለባቸውን ነገሮች በአጭር ጊዜ ውስጥ እንዲጀምሩ እንዲለምዱ የሚያደርጉ ትምህርቶችን እያስተማርን ነው።
በጸጋና አማን እጅግ በጣም አመሰግናለሁ። የጀመራችሁት ነገር ትልቅ ቦታ ደርሶ እንድታዩ ተመኝላችኋለሁ። መልካም እድል፣ መልካም ምሽት።
እሺ፣ እኛም በጣም እናመሰግናለን። አክብራችሁ ስለጠራችሁ ስለጋበዛችሁ እናመሰግናለን።
እኛም እንግዲህ ያው ለሀገራችን ሰው የሚጠቅምን ነገር ቫልዩ አድ የሚያደርግን ነገር ለመስራት ነው እየሞከርን ያለ ነው እና ያው ይሄ ስራችንም እውቅና ተሰጥቶት ኦኝ ልጆች ጥሩ ስራ እየሰሩ ነው ብለው መጋበዛችን በጣም ደስ ብሎናል። በዚህ አጋጣሚም ደግሞ ያው ለመጀመሪያ ጊዜ ስለዚህ ቻናል የሚሰሙ ሰዎች ካሉ ቻናላችንን ፈልጋችሁ ሄዳችሁ ሰብስክራይብ እንድታደርጉ እንጋብዛለን። ያው በጣም ጠቃሚ ነገር እየሰራን ያለ ነው። እናመሰግናለን በጣም።
እናመሰግናለን። ተከታዩ ዘገባ ደግሞ ወደ ጥበብ ጎራው የሚወስደን ይሆናል። በዚህ በዩናይትድ ስቴትስ በኒውዮርክ ግዛት ሃግ ወይም መተቃቀፍ የተሰኘ ሐውልት በቅርቡ ተመርቋል። ሐውልቱ የተሰራው በኮቪድ-19 ምክንያት ሕይወታቸውን ላጡ ሰዎች መታሰቢያ ይሆን ዘንድ ነው። የኒና ቪሽኔቫን ዘገባ ስመኝሽ የቆየ እንደሚከተለው አጠናቅረዋለች።
አርቲስት አርቲስቱ ከዚህ ቀደም ሲሰራቸው ከነበሩ ስራዎች ጋር ሲነጻጸር ይህ 200 ኪሎ ግራም የሚመዝነውና 3 ሜትር ርዝመት ያለው በነሐስ የተሰራ ቅርጽ በጣም ትንሽ ይመስላል። ቅርጹ በሰዓሊና ቀራጺ ሆርሄ ሮድሪጋዝ ጌራዳ የተሰራ ሃግ ወይም መተቃቀፍ የተሰኘ ሐውልት ነው።
As you walk around it does
ዙሪያውን ስትዞሪ መስመሮቹ በልዩ ሁኔታ ይታያሉ። ስለዚህ ዙሪያውን ስትዞሪ ያለው እንቅስቃሴ የስራው ዋና አካል ነው።
ይህ መተቃቀፍ የሚል ስያሜ የተሰጠው ሐውልት ለወትሮው ተራ ወይም የተለመደ የሚመስል ሆኖም እጅግ አስጨናቂ በነበረው የኮቪድ-19 ወረርሽኝ ወቅት ትልቅ ትርጉም ያገኘውን ሁኔታ የሚያንጸባርቅ ነው። እጅግ ፈታኝ በሆነ ወቅት መተቃቀፍን የመሰለ ተራ የሚመስል የሰውነት እንቅስቃሴ ለአንዳንዶች ትልቅ ትርጉም ያለው ይሆናል።
It really became evident that the hug was this
funny thing. በዚህ ሁላችንም በጣም ልናገኘው ተመኝተን ግን ያልቻልነው ነገር መተቃቀፍ መሆኑ ግልጽ ነው።
በነሐስ የተሰራው መተቃቀፍን የሚያሳየው ሐውልት መታሰቢያነቱ የሚወዱትን በማጣት ለራስ ህይወት በመፍራት ወይም ስራና ቤትን በማጣት ምክንያት በአይምሮ ጤና መታወክ ወይም በስሜት መረበሽ ለተጎዱ ሰዎች ነው። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከነሐሴ 2020 እስከ የካቲት 2021 ባለው ጊዜ 42 ከመቶ የሚሆኑ አሜሪካውያን የአይምሮ ጭንቀት ወይም ድባቴ እንዳጋጠማቸው ተናግረዋል።
With friends passing away due to COVID,
ጓደኞቼ በኮቪድ-19 ህይወታቸው ሲያልፍ፣ አንድ ጓደኛዬ ሚስት ከቤት መውጣት ሳትችል ስትቀር፣ በቃ ለረጅም ጊዜ እናቴን አግኝቼ ማቀፍ ነበር የምፈልገው። ምክንያቱም ለረጅም ጊዜ መገናኘት አልቻልንም ነበር። እጅግ በጣም አስቸጋሪ ነበር። ከዚህ በኋላም ለተወሰኑ ጊዜያት ሰዎች በዚህ አስቸጋሪ ሁኔታ ውስጥ የሚቆዩ ይመስለኛል።
የነሐሱን ሐውልት ለመስራት በሞዴልነት የረዱት የአርቲስቱ ቤተሰቦች ናቸው። የሚፈልገውን አይነት ውጤት እስኪያገኝም በጭቃ የተለያዩ ቅርጾችን ሰርቷል። ሮድሪጌስ ጌራዳ በዲጂታል የመጨረሻ ቅጁን ከሰራ በኋላም አሁን ለይታ የበቃውን የነሐስ ሐውልት እንደሰራ ይናገራል። ህርባን የተሰኘው የኪነ ጥበብ ስራዎች ዋና ስራ አስኪያጅ የሆኑት ጄክ ጆይስ ስለ ሐውልቱ አሰራር እንዲህ ይላሉ።
Jorge developed the pattern and then worked with our technicians to
Jorge መጀመሪያን ድፉን ፈጠረ። ከዛ ከኛ ቴክኒሻኖች ጋር በመሆን የ3D ወይንም ዲጂታል ቅጁን ሰራ። ያንን እኛ ፓማ በተሰኘ አንድ ቃላይ አተምነው። ከዚያ የነሐሱን ቅርጽ ለመስራት ባህላዊውን የማባዣ መንገድ ተጠቀምን። መጨረሻ ላይ የእጅ ባለሙያዎቻችን አንድ ላይ ገጣጠሙትና አሁን ለማለቅ ተቀርቧል።
በኒውዮርክ የሚገኙ የብረት አቅላጭ ባለሙያዎች 220 ኪሎ ግራም የሚመዝነውን የነሐስ ቅርጽ ለመስራት አግዘዋል።
It has a ribbon symbol in it, which is actually a symbol of
ላይ ላይ ለምልክትነት ሪባን አለው። ያ የአእምሮ ጤና ግንዛቤ ማስጨበጫ ምልክት ነው። ያ በንድፍ ስራውም ሆነ በሐውልቱ ላይ ይታያል። ሌላው ዋና ሐሳብ የነበረው 3 ወንድ ይሁን ሴት የማይለዩ ገጽታዎችን መፍጠር ነው።
ሐውልቱ በኒውዮርክ ከተማ ሊንኮሊን ቲያትር አቅራቢያ የተቀመጠ ሲሆን አርቲስት ሮድሪጋዝ ጌራዳ እንደሚለው በኮሮና ቫይረስ ወረርሽኝ የተጎዱ ሰዎች መንፈስና ጽናት መታሰቢያ ሆኖ ይቀመጣል። አድማጭ ተመልካቾቻችን ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ተከታዩ ዘገባ ደግሞ ወደ ኪንሻሳ ይወስደናል። ቦምቤ የተሰኘ መድኃኒት ላይ ያተኩራል። ቦምቤ በህገ ወጥ መንገድ ወደ ሀገር የሚገባ መድኃኒት ሲሆን በኪንሻሳ ወጣቶች ለመዝናናት ሲሉ እየተጠቀሙበት ይገኛሉ። ነገር ግን መድኃኒቱ በፍጥነት ሱስ ውስጥ የሚያስገባና ከፍተኛ የሆነ የጤና ጠንቅ የሚያስከትል መሆኑ ተሰምቷል። የዲሊ ዲኮን ዘገባ እንደሚከተለው አቀርብላችኋለሁ።
ሜጀር አልፎንስ ላንዱ የኪንሻሳ የጸረ ወንጀል ቢሮ ኃላፊ ናቸው። ፖሊስ ጣቢያ ውስጥ ባደረጉት ንግግር በኪንሻሳ የሐሽሽ አዘዋዋሪዎችን ለመያዝ ልዩ ተልእኮ እየተደረገ መሆኑን አስረድተዋል።
ሀያ የሚሆኑ ህገወጥ መድኃኒትና እጽ አዘዋዋሪዎችን እንዲሁም ነጋዴዎችን አነጋግረናል። ሐሽሹን የሚጠቀሙ 78 ሰዎችንም ይዘናል።
ቦምቤ የተሰኘው መድኃኒት አነቃቂና ሱስ አማጭ የሆነ ናርኮቲክ ያለው ሲሆን በከረጢት ያሉ ዱቄት ነገሮች አለያም ጥቋቁር ነገሮች ከሌሎች መድኃኒቶች ጋር ተቀላቅለው የሚሰራ ነው።
il est observé.
በተለምዶ 36 ወፎች የሚል ስም የተሰጣቸው እንደ ቦምቤ፣ ካቦ፣ ሄሮይን፣ ኮኬን እና ዳቱራ የተሰኙ ሐሺሾችን የሚጠቀሙ ወጣቶች እንዳሉ አይተናል።
የኪንሻሳ ሀገረ ገዥን ጨምሮ እጅግ ብዙ ባለስልጣናት የዚህ የጸረ ሐሺሽ እና ሱስ መድኃኒቶች ተልእኮ ምን ደረጃ ላይ እንዳለ ለመቃኘት መጥተዋል።
በከተማችን መረጋጋት እንዳይኖር በሕገ ወጥ መንገድ የሚገቡና ሱስ የሚያዝዙ መድኃኒቶች ትልቅ ሚና ተጫውተዋል። ልጆቻችን አንዴ እነዚህ መድኃኒቶችን ከወሰዱ በኋላ ወንጀሎችን ይፈጽማሉ።
አብዛኞቹ ታሳሪዎች ንጹህ መሆናቸውን የሚናገሩት አንዳንዶቹን የእስር ቅጣት የሚጠብቃቸው ሲሆን ሌሎቹ ደግሞ ወደ ደቡብ ምስራቅ የሀገሪቱ ክፍሎች ተጉዘው በዛ ባሉ በታዳጊዎች ማቆያ ውስጥ ሜዳ ላይ የጉልበት ስራ እንዲሰሩ በመደረግ ይቀጣሉ። በኪንሻሳ በህገወጥ መንገድ የሚገቡ መድኃኒቶች ቅንብርም ቦምቤ የተሰኘውንና ሱስ አማጭ ሆኖን ወጣቶችን የሚያጠቃው መድኃኒት ለመስራት ጥቅም ላይ መዋላቸው እየተነገረ ነው። መንግስትም ይህንን ለመከላከል በሰፊው እየሰራ ነው። የጋቢና ቪኦኤ መሰናዶ ይቀጥላል። እንግዲህ እንደምታዩት ለሙዚቃ የሚሆን ጊዜ ያለ ንጉሱ ታምሬ የቴድሮስ ታደሰን ሙዚቃ መርጦላችኋል። አድማጮቻችን እንግዲህ የጋቢና ቪ የሮብ ምሽት መሰናዶ እዚህ ላይ ተጠናቀቀ። አስተያየቶቻችሁና ጥያቄዎቻችሁን በቪያም ሀሪክ ፌስቡክ ገጻችን ላይ ልታደርሱ ትችላላችሁ። ለጋቢና ቪ ያላችሁ የሬዲዮ በቴሌቪዥን መሰናዷችንም እንዲሁ በቪያም ሀሪክ የድረ ገጽ ላይ ፌስቡክ ገጽ ላይ ልታገኙ ትችላላችሁ። በሳተላይት በኢትዮ ሳት ላይም እንድትከታተሉን እንጋብዛለን። ስናስተናግዳችሁ አመሸነው ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበረ። በነገው ምሽት እንገናኝ እያለን እዚህ ላይ እንሰናበታለን። ደህና ደሩ። እንዴት ያችን ስራ